የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማው የአንድ ሰዓት ዝግጅት አሁን ጀመረ። ሻለቃ ከየትኛው ክፍለ ጦር ነው? በነገራችን ላይ የማረግ የማን ነው?
አይደለም የህዝብ ነው።
ለሀገራችን መላ የሆኑ ሰዎች መከበር ከፍ መደረግ አለባቸው የሚል ከድሮ ጀምሮ በውስጤ ሀሳብ አለኝ።
የሰው ማንነቱ ስብና ጥራቱ ከራሱ ማለፉ
ለህት ለወንድሜ ለህዝቤ ማለቱ
ሻለቃን ለማክበር በተሰራጨች በራሪ ወረቀት ላይ የሰፈሩ ስንኞች ናቸው።
ሻለቃ ማለት መጀመሪያ ላይ ያደመጣችሁት አቶ ብርሃኑ በላይነህ ሲሆን
አብራው የተሰማችሁ ደግሞ የዝክሩ አስተባባሪ ወይዘሪት ሐምራዊት ተስፋ ነች።
ሌላ ምስክርም አለ።
ብርሃኑ ደግሞ እንዴት አርጌም እኮን ምንግርህ ሆድ ተከፍቶልቻለሁ ማምላክን ከሆድ የስዕል ያለው ነው የሚመስለኝ።
በእንግሊዝኛው አጠራር ድሪም ኢትዮጵያ ከኢትዮጵያውያን ማህበረሰብ ድርጅቶች የሰሜን አሜሪካ የወል ቤት ውስጥ
ብርሃኑ ነፃ አገልግሎት ከሚሰጣቸው መካከል አንዷ ናቸው።
የ82 ዓመቷን የወይዘሮ በላይነሽ ፈንታን አጠር ያለ ምስክርነትም ይዘናል። ንጉሴ አክሊሉም የአባይን ትረካውን በመቀጠል
መሆኑን አባይ የሚፈሰው ከላይ ወደ ታች ነው
ወይስ ከታች ወደ ላይ የሚለውንም መጠየቅ ያካትታል።
ጋራ ስታት አብራችሁን ታመሹ ዘንድ እኔ አዲሱ አበበና
እኔም አሉላ ከበደ
ከፕሮዲሰሩ ንጉሱ ታምሬ ጋር ከፍ ካለ አክብሮት ጋር ጋብዘናችሁ
የዛሬ መጋቢት 16 2010 ዓመተ ምህረት የራዲዮ መጽሔት ዝግጅታችንም
ከዜናው ቀጥሎ ይሰማል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በቅርቡ ከእስር የተፈቱትን እስክንድር ነጋን፣ ተመስገን ደሳለኝን፣ አንዱ ዓለም አራጌንና በፍቃዱ ጥላሁንን ጨምሮ 12 ሰዎች ዛሬ ምሽት ላይ በፖሊስ ቁጥጥር ስር ውለዋል። ሁኔታው ምን እንደነበር ወደ አዲስ አበባ ደውዬ ተመስገን ደሳለኝን ወንድም ታሪኩ ደሳለኝን አነጋግሬ ነበር። የተባባልነውን እንሆ
ዛሬ እናልት ተመስገን ቤት ማለት ነው ማዘርጋት ጀሞ ዝግጅት ነበረ።
የምን
ምንድነው የዝግጅቱ አላማ? የከዚያ ስታፍረው ለተፈቱ ሰዎች የምስጋናና የስጦታ ፕሮግራም ብለው የተወሰኑ ወጣቶች ያዘጋጁ ዝግጅት ነበረ።
እሺ።
እኛ ቤት ውስጥና በዚህ ዝግጅት ላይ ስጦታና ሽልማት እና ምስጋና ከተሰጡ ሰዎች መካከል ተመስገን ደሳለኝ፣
እሺ፣
አንዱ ዓለም አራጌና ናትናኤል መኮንን፣ ኦልባና ለሊሳና አበበ ከፍቶ እንዲሁም ማዋይሽ ዘውዱ ይገኙ ነበር።
እሺ።
ኦ ይሄ ፕሮግራም እየተካሄደ ነበረ። ይሄ ፕሮግራም እየተካሄደ ወደ መሃላ አካባቢ ወደ ማለቻው አካባቢ ፖሊሶች መጡ። ዛው ሙሉን ከበቡት። ግቢውን አንዱ በቆጥ በዚህ በዚህ ሆኖ ታች ጃው ኮንዶሚኒየም ውስጥ ነው አጥር ውስጥ ነበር ያደረግነው። እና ምንድነው ስንላቸው ምንም በቃ ሰው ማለፍ አይችልም በዚህ በዚህ አሉ። ከዛ ሌሎችም ሁሉም ሰዎች መበታተን ጀመሩ። ላይቶ በካማ ከማል መውጫ መግቢያውን ዘጉት ማለት ነው። መጀመሪያ ዘጉት ነበረ አንድ 20 ደቂቃ በሬዲዮ ካወሩ በኋላ መውጫ መግቢያውን ዘጉት።
የምኑን መውጫ መግቢያ?
የጀሙ ኮንዶሚኒየሙን እኛ ያለንበትን።
እሺ።
እኛ ቤት ነበረ እና መጀመሪያ ምንድነው አሏቸው። ከዛ በኋላ ምንም ሰው በሬዲዮ እያናገረ አንዱ ሄደ አንድ 20 ደቂቃ ዝም ብለው ቆሙ። ምንም ሰው መውጣት መግባት የሚቻላል ዘማኝ እኛም ዝም ብለን ፕሮግራሙ ቀጠለ። ብዙ ሰዎች ያው ፕሮግራሙ ያለቀም ስለሆነ ሄዱ። መጨረሻ ላይ የቀሩ ሰዎች ነበሩ። ከዛ በኋላ እነሱን ከበቧቸው። ማንም ሰው መንቀሳቀስ አይችልም አሉ ማለት ነው።
እሺ።
ከተወሰነ 30 ደቂቃ ከከበቧቸው በኋላ የፖሊስ መኪና መጣ። ያ ተመስገን ደሳለኝን፣ አንዱ ዓለም አራጌን፣ እስክንድር ነጋን፣ መሀሊት ፋንታውንን፣ በፍቃዱ ዛይሉን፣ ዘንሸት ሞላ፣ ዘላለም ወርቅ አገኘውን፣ አዲስ ጌትነትን፣ ይድነቃቸው አዲስን፣ ስንታየው ቸኮልን እና ተፈራ ተስፌን በፒካፕ ጭነው ሌላም አንድ ከኋላ የፖሊስ መኪና አድርገው ጀሙ የሚገኝ ሙዚቃ ቤት ያፈሩት ፖሊስ መምሪያ አለዛ።
እሺ።
ወዛውን እስር ቤት ውስጥ አስገብተዋቸዋል። እንግዲህ
ከዚያም ወደ እነ ተመስገን በቀጥታ ደውዬ በፍቃዱ ኃይሉን፣ ተመስገን ደሳለኝንና እስክንድር ነጋን እዚያው ፖሊስ ጣቢያ እንዳሉ አግኝቻቸዋለሁ። ሄሎ ተመስገን።
ሰላም ነው ወንድሜ?
እንዴት ነህ? የት ነው አሁን ያለኸው ተመስገን?
አሁን ፖሊስ ጣቢያ ውስጥ ነው ያለኸው?
የት ፖሊስ ጣቢያ ነው?
ጀሙ ነው እና ንፋስ ስልክ ላፍቶ የሆኑ አንድ ብራንች መሰለኝ።
ፖሊስ ጣቢያው የተለየ ስም አለው?
አዎ፣ ንፋስ ስልክ ላፍቶ ጀሙ ፖሊስ ጣቢያ ነው የሚባለው።
ምንድን ነው የተፈጠረው? ንገረኝ። ለምንድን ነው አሁን አንተ እዛ የምትገኘው?
እንግዲህ አሁን እንደምገኘው ዛሬ ስለዚህ የተሰጡት እንደምንላችሁም ዳቦና ሻይ ቡና ገዳሽተን የሕይወት ስታችንን ያከበረ ነበር።
የት
እኔ ቤተሰቦች ቤት ደረንዳ ላይ
እሺ
እና በርካታ ፖሊሶች መጥተው ምንም አካባቢውን ተስለን ዘኔ
ለምን እንደው አሉ ይዟቸው ሄዱት።
ምንም ነገር አልነገሩም። ቆይ አንድ ጊዜ እሺ
እሺ
ያናገሩን አንድ ቆይ አናግረን አንካስ ቤካ በኋላ ስለምንያለ
እሺ እስከዛ ሌላ ሰው እስክንድር ላናግር እሺ።
ሄሎ አቤት እናስለ
ጤና እስክንድር ነህ?
አዎ።
በምን ሁኔታ ላይ ነው አሁን የምትገኙት?
አሁን እዛው በር ላይ ቁጭ ብለናል።
እሺ
ካላችሁ እየተቀበሉን ነው።
ምንድነው አሉ ለምንድነው ያያዟችሁ?
ሰንደቅ ዓላማው ነው ያነሱት። ሰንደቅ ዓላማው ኮኮ የሌለበት ሰንደቅ ዓላማ ሰቅላችኋል ነው የሚያሉ የሚጠይቁን በዋናነት።
እሺ
እንደገና ደግሞ አንድ ፖሊስ ተመስገን ከሶታል።
እሺ
እና ሁለቱም በሚመለከት ነው ማለትም ተመስገን በኃይለ ቃል ተናግሮኛል ነው የሚለው
ዛሬ።
አዎ
ምን አለኝ
ላይ በተፈጠረ አለመግባባት እዛ በዝግጅት ላይ በተፈጠረ አለመግባባት በኃይለ ቃል ተናግሮኛል ነው የሚለው ግን በዋናነት የተያዘው ሰንደቅ ዓላማ ጉዳይ ነው። ኮኮ የሌለበት ሰንደቅ ዓላማ ሰቅላችሁ ነበር ነው የሚሉት።
ምን አለኝ ነው የሚለው የፖሊስ ባልደረባው።
ያው በኃይለ ቃል እንትን ብሎኛል በገላጋይ ነው እንጂ ሊደበድበኝም ሞክሯል የሚል የሐሰት ክስ ነው የደረደረው።
ኃይለ ቃል ሰንዝሮብኛል ወይም ተናግሮኛል ሲል እንደዚህ እንደዚህ ብሎኛል ብሎ የጠራቸው ቃላት የሉም?
የሉም ብሎ ነው ኃይለ ቃል ተናግሮኛል ሊደበድበኝም ሲል በገላጋይ ነው የተረፍኩት የሚል ፍጹም 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 የሆነ የሐሰት ክስ ነው ያቀረቡበት።
እናንተ እዛ ነበራችሁ? አብራችሁ ነበራችሁ ይሄ ሁኔታ ሲፈጠር?
እንዴ እኛ እዛ ቁጭ ብለናል እኮ ፈጽሞ ያልሆነ ነገር ነው። እንኳን ሰው ሊደበድብ ቀርቶ ምንም አይነት ወደ የኃይል እርምጃ የማይወስድ መሆኑን ይታወቃል።
እስክንድር ለመሆኑ ተጠይቀሃል እንዴ አሁን አንተ ፖሊስ ፊት ቀርበህ ቃልህን ሰጥተሃል?
አዎ ያው ሰንደቅ ዓላማውን ብንመለከት ልትጠይቅ ነው።
እሺ
ማን የሰቀለው የሚል ጥያቄ ቀርቦልናል። ሰንደቅ ዓላማውን ያው ሁላችንም ኃላፊነት እንወስዳለን የሚል ቃል ሰጥቼ መጣሁት።
ምን ታደርጉ ነበር ለመሆኑ በዛ ዝግጅት ላይ?
ዝግጅቱ ያው ከእስር ቤት የወጡትን ለማስታወስ ነው። ከዚህ በፊትም እንደዚህ ሲደረግ ነበር። በየቦታውም እየተደረገ ነው። እርግጥ በየቦታው ሲደረግ፣ በተለያዩ ቦታዎችም ሲደረግ በከፍተኛ ጥንቃቄና በከፍተኛ ሚስጥር ነው እስካሁን ሲደረግ የነበረው። አሁን በአጋጣሚ ይሄ ነገር ሊደርስበት ችለዋል እና በተገኙ በፖሊሶች መጥተው ሰንደቅ ዓላማውን አውርዱ ብሎ በአነሱ ጥያቄ የተፈጠረ በዛ ምክንያት ነው ወደዚህ ወደ ፖሊስ ጣቢያ ለማምጣት የቻልነው።
ለምንድን ነው ምስጢር ማድረግ ያስፈለገው? የተከለከለ ነገር አለ እንዴ? እናንተ ደሴ ድረስ ሄዳችሁ ያነጋገራችኋቸው ሰዎች ነበሩ በቅርቡ አይደለም እንዴ? ብድግ ተብሎ አሁን እንደዚህ አይነት እርምጃ የሚወሰድበት ምክንያት አለ?
ጎንደር ሄጃለሁ፣ ወልዲያ ሄጃለሁ፣ ባህር ዳር ሄጃለሁ፣ ደብረ ማርቆስ ትናንትና ደብረ ማርቆስ ነበርኩኝ። እነዚህ ቦታዎች በሙሉ የምስጋና ፕሮግራሞች የተደረጉት በከፍተኛ ሚስጥር ነው። በከፍተኛ ሚስጥር እንደው በጣም 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 ከፍተኛ ሚስጥር ነው የተደረጉት። ቢታወቁ ያው እንደዚህ አይነት ችግር ይፈጠራል። እንደውም ክፍለ ሀገርም ስለሆነ ልጆች ይታፈሳሉ በሚል በከፍተኛ ጥንቃቄ ነው እየተደረገ ያለው። ለዚህ ሁሉ የሚቀርበው ምክንያት የአስቸኳይ ጊዜ አዋጁ ነው። በአጠቃላይ ግን ምንም መፈናፈኛ እንደሌለ ነው የሚታየው። ምንም በትንሽም ነገር ለማድረግ ሀገሪቱ ውስጥ መፈናፈኛ የለም። ያንን ነው መገንዘብ የቻልኩት በግሌ።
እስክንድር ለመሆኑ ዛሬ የደረሰባችሁ ነገር አለ? በአካላችሁም ላይ ይሁን በስነ ልቦና ላይ የደረሰባችሁ አለ ከተያዛችሁ ጀምሮ?
አዎ ያ በአካል ላይ ምንም ያደረሰብን ነገር የለም። ግን ያው እንዳልኩት ነጻነታችንን፣ የዲሞክራሲ መብታችንን እንደዚህ ሙሉ ለሙሉ መገፋፋችን የሚያሳድርብን ስነ ልቦና ተጽዕኖ አለ። አስቸኳይ ጊዜ አዋጅ ታውጇል። ግን አስቸኳይ ጊዜ አዋጁ ሕግና ስርዓትን ማስከበር ነው እንጂ መሆን የሚገባው የዜጎችን መብት ሙሉ ለሙሉ ግፍ አድርጎ ለመውሰድ አይደለም። ስለዚህ አስቸኳይ ጊዜ አዋጁ አተገባበሩ በጣም 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 ችግር እንዳለበት ነው የሚታየኝ። መጀመሪያውንም የማያስፈልገው ሕግ ተግባራዊ ከሆነ በኋላ አፈጻጸሙ ፍጹም 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 አስቸጋሪ ነው። የፈጠረው የፍርሃትም ድባብ በጣም 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 የሚያፈናፍን አይደለም።
እስክንድር ለመሆኑ ቃልህን ስትሰጥ በነበረ ጊዜ ከተረኛ መኮንኑ ወይም ቃልህን ይቀበል ከነበረው የፖሊስ ባልደረባ የሚሰነዘሩብህ ቃላት ነበሩ? የኃይልም ቃላት ይሁኑ ወይም የማስፈራሪያ የዛቻ ቃልህን በግድ እንድትሰጥ የተደረገብህ ነገር ይኖር ይሆን?
አይ ዛቻና ማስፈራሪያ አልተደረገብንም። ግን የተመስገንም በሚመለከት ክርክር ውስጥ ከከሰሰው ፖሊስ ጋር ተፈራ ተከራክረናል። ተመስገን ሰውን ለመምታት እጁን እንደማያነሳ ድፍን የኢትዮጵያ ሕዝብ ይመሰክርለታል ብዬ ተናግሬያለሁ። ይሄ አባባል ደግሞ ፖሊሱን አስቆጥቶታል። ምንም ተመስገን እንኳን እንደዚህ አይነት እርምጃ ሊወስድ ቀርቶ ኃይለ ቃል የማይናገር ልጅ መሆኑን ድፍን ኢትዮጵያ ሕዝብ እንደሚመሰክርለት ነግሬያቸዋለሁ። ይሄ እንዳልኩት ፖሊሱን አስቆጥቶታል።
አሁን ምን እየጠበቃችሁ ነው? ምንድን ነው እንግዲህ ከአሁን በኋላ ይሆናል ብላችሁ የምታስቡት? እስክንድር፣
አናቅም። መታወቂያችንን መዝግበው ከስር ማን ነው በስር ላይ ነበረው፣ ማን ነው በቅርቡ ከስር የተፈታው፣ ማን ነው በቅርቡ በስር ላይ ነበረው ብለው በስር ላይ ነበር ነው ለብቻ መዝግበው ሄደዋል።
በመሀላችሁ እስር ላይ ከዚህ በፊት ያልነበሩም ሰዎች አሉ ማለት ነው? ከተያዛችሁት መካከል
አሉ? እዚህ በአሁኑ ጊዜ ያልታሰሩ ከመካከላችንም አሉ። አሁን በመጨረሻው ዙር ከተፈታነው መካከልም ያልነበሩ አሉ፣ ቀደም ብሎ የተፈቱ አሉ። ጉራማይሌ ነው። በዚህ አጋጣሚ ግን ለባለቤትም ለልጅም ለኢትዮጵያ ሕዝብም ማስተላለፍ የምፈልገው መልእክት አሁንም የምንታሰር ከሆነ የምንታሰረው እሱም ፍሬ በሌለው ነገር መሆኑ እንዲታወቅልን እፈልጋለሁ።
ለመሆኑ ባለቤትህንና ልጅህን አግኝታቸዋል ዛሬ በዚህ ምሽት?
ማለት ለትንሽ ደቂቃዎች አሁን አግኝቻት ነበር፣ ከጥቂት ደቂቃዎች በፊት። ይሄ ስልክ ምናልባት እጃችንን አይነጥቁት ከሆነ እንደገና አሁን አባቸው ደውዬ ባለቤትና ልጅህን ለማግኘት እሞክራለሁ።
መልካም። እስቲ እንግዲህ ብዙ አልያዝህ፣ እከታተላለሁኝ ያላችሁበትን ሁኔታ።
እሺ፣ መልካም ምሽት።
መልካም ምሽት። የፖሊስን ምላሽ ለማግኘት እየጣርነን እንዳገኘን እናቀርባለን። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ሁለት መኪኖች ላይ የተጠመዱ ፈንጂዎች ዛሬ ባደረሱት ጉዳት 6 ሰዎች መገደላቸው ተዘግቧል። ሌሎች 5 ቆስለዋል። ሰሞኑንም እዚያው ሞቃዲሾ ውስጥ የደረሰ ፍንዳታ ለ17 ሰዎች ሞት ምክንያት ሆኗል። የአደጋው አድራሽ ማን እንደሆነ አልተገለጸም። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሩሲያ የምርጫ ምርመራ ጋር በተያያዘ የጠበቆቻቸው ጋር ሰላም አይደሉም የሚለውን ክስ ዛሬ አስተባብለዋል። ሚስተር ትራምፕ ዋና ጠበቃ ጆን ዳውድ ስራቸውን በቅርቡ በለቀቁ ጥቂት ቀናት ውስጥ የሕግ ቡድናቸው ላይ ሹምሽር አድርገዋል። አዲሱ የሚስተር ትራምፕ የጸጥታ አማካሪ ጃን ቦልተን በአፍሪካና በሌላውም የዓለም ክፍል ያሉ የጸጥታ ችግሮችን መቆጣጠር በሚቻልባቸው ሁኔታዎች ላይ እንደሚሰራ ተገልጿል። ዜናው አብቅቷል። ወደ አዲሱና ወደ አሉላ ልመልሳችሁ።
ይህ የራዲዮ መጽሔት ዝግጅት ነው።
ሁሌም ዜናውን ተከትለን ነውና የምንመጣው።
በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም የሳምንቱ።
ያልተዘመረለት ጀግና ማዕረጉ ሲጠራ የሾዎች አለቃ፣ ግብሩ ግን ከፍ ያለ ለብዙዎች በቃ። ክብር ያልተሰጠው ተሰልፎ ወታደር፣ ሆበል ያልተባለ በሀገር በሰፈር፣ ድምፁን ሳያሰማ አንደበቱን ገቶ፣ ሩጫውን ይሮጣል የነገውን አይቶ። መታየት የማይወድ የማይወጣ ገኖ፣ ለሌሎች መሰላል መወጣጫ ሆኖ፣ ለታመመ ደራሽ የሞተን ቀባሪ፣ ደስታም ተካፋይ ነው ምስራች ነጋሪ። ለራሴ የማያውቅ ለሌሎች ነዋሪ፣ በዘር በሃይማኖት ማንንም ማያዳላው፣ ኢትዮጵያዊነት ነው ለሱ መመዘኛው። የሀገሩ ፍቅር በውስጡ የሚነድ ብርሃኑ ታላቅ ጨለማን የሚነድ፣ ውለታዋን ልክፈል ይላል አንድ የናቱን አድርጎ መስዋዕት ኑሮና ሕይወቱን። የብርሃኑ እናት ኩሪ ደስ ይበልሽ፣ ለሺዎች የበቃ አርበኛ ነው ልጅሽ። ስምን መላክ እንጂ ሰው አያውጣውም፣ የብራኑን አድማስ ጨለማ ይዘው። ባንዲራ ተሰቅሎ ሲከበር ሲያንሰው ነው፣ ያልተዘመረለት ብርሃኑ ጀግና ነው። ያልተዘመረለት ብርሃኑ ጀግና ነው።
Yeah. የዛሬዋ ያልተዘመረለት ጀግና ግጥማችን
ዛሬ ለምናቀርበው ለሻለቃ ማለትም ለብርሃኑ በላይ ነው የተገጠመች ስትሆን
ጋዜጠኛ ብርታዊት ግርማይ ሻለቃ በተከበረበት ምሽት ላይ አቅርባታለች። እናመሰግናለን።
የዛሬው የራዲዮ መጽሔት ያየር በረራ እንግዲህ ተጀምሯል።
ባለፈው ሳምንት መጨረሻ ላይ እዚሁ አካባቢያችን አንድ ዝግጅት ተደርጎለታል።
ለህብረተሰቡ ያደረገውን አስተዋጽኦ የዘከረ ዝግጅት መሆኑ ነው።
እንዲህ ማህበረሰቡ የሚያከብረውን ደግሞ እኛም እናደፋፍራለን።
እንግዳችን ብዙ ታይታ እንደማይወድ
ከራሱም ይልቅ ለሌሎች እንደሚቆም
የርሱ መመዘኛ ዘር ወይም ሃይማኖት ሳይሆን
ኢትዮጵያዊነት እንደሆነ ብዙዎች መስክረውለታል።
ባንዲራ ተሰቅሎ ቢከበር ሲያንሰው ነው
ያልተዘመረለት ብርሃኑ ጀግና ነው ብላ ብርታዊትም ስንኞች ቋጥራለታለች።
ለመሆኑ እርሱ ራሱ ስለ ራሱ ምን ይለናል?
ዝክረ ብርሃኑን ካዘጋጁት መካከልም የሐሳቡን አመንጪ ሐምራዊት ተስፋን ጋበዝን።
ሁለታችሁም እንኳን ደህና መጣችሁ። ታደምጡኛላችሁ አይደለም?
አዎ እናደምጣለን።
ሻለቃ ከየትኛው ክፍለ ጦር ነው? በነገራችን ላይ ክምድር ጦር ነው? ክብር ዘበኛ ነው? አየር ኃይል ነው? ማረግ የማን ነው?
አይደለም የህዝብ ነው።
የህዝብ ነው። አዎ፣ ባለፈው አርብ ሳምንት እዚሁ አካባቢያችን አንድ ዝግጅት ነበረ። ስለአንተ ብዙ ምስክርነት የሰጡ ሰዎች አሉ። እንዲሁ ዝም ብለው የሚያቁ ሰዎች ለካ የሰው እንዲህ አይነት ነው እስከ ማለት የደረሱም አሉ። አንተ እንግዲህ ድምጽን አጥፍተህ ብዙ ህብረተሰቡን ማህበረሰቡን የጠቀመ ነገር አድርገሃል። አሁንም እያረክ እንደሆነ ተስፋ እርግጠኛ ነኝ። አንተን ከአድማጭ ጋር ለማስተዋወቅ እንደው ባጭሩ ካንተ ለምን አንሰማም ብርሃኑ? ወደዚህ መቼ እንደመጣህ፣ እዚህ መጥተህ ምን እንዳደረክ፣ በስራም በትምህርትም በሌሎችም አገልግሎቶች ራስህን ባጭሩ ታስተዋውቅልን።
እሺ፣ ደርስልን። ብርሃኑ በላይነህ እባላለሁ። ወደዚህ ሀገር የመጣሁት በ82 ዓ.ም ነው። ሴንት ሉስ የሚባል ሀገር ነው መጀመሪያ የደረሰኝ። ከሱዳን ነው አመጣጤ። እዛ በኋላ የተለያየ ስቴቶች ኑር ያለሁ በስራ ነው። የተለያዩ ስራዎች እሰራ ነበር። ይኸው ነው እንግዲህ እኔ ውንት
እግዚአብሔር ይስጥልኝ። ሌሎች ጥያቄዎችን ወደ ኋላ አመጣለሁ። አምራዊት፣ በተለይ በዝግጅቱ ዕለት ብዙ ሰዎች አመስግነዋል አንቺን እንዲህ ለዚህ ስራሽ። በእርግጥም የሚያስመሰግን ነው። ግን እንዴትና ለምን አሰብሽ ይሄንን እስቲ ንገሪኝ። አንቺ
ለሀገራችን ጥሩ ነገር የሚሰሩ ለሀገራችን መላ የሆኑ ሰዎች መከበር ከፍ መደረግ አለባቸው የሚል ከድሮ ጀምሮ በውስጤ ሀሳብ አለኝ። እና ያው ሻለቃን እኔ ሳውቀው ጀምሮ በጣም የተለየ ሰው እንደሆነ አይ ነበር። በጣም ከእኔ ከራሴ ከፐርሰናል ነው የማውቀው። እኔን መጽሐፍ ያን ያሳትሜ ሀሳቡን ስላመነበት ከጎኔ ቆሞ ምን ያህል እንዳበረታታኝ፣ ምን ያህል እንደረዳኝ፣ ምን ያህል ከተለያዩ ሰዎች ጋር ሊረዱኝ ከሚችሉ ሰዎች ጋር እንዳገናኘኝ፣ ከዛ በኋላ ደግሞ ከእኔ ጋር ብዙ አብረን ከሰራን በኋላ ደግሞ ሌሎችንም ሰዎች በዛው ኃይልና በዛው ሀሳብ ሲረዳ፣ በዛ አይነት ጥሩ አስተሳሰብ ሌሎችንም ሰዎች ሲረዳ ስላየሁት በተደጋጋሚ ስላየሁት እና ምን አይነት የመላ ፈጣሪ ሰው እንደሆነ በራሴ ስላየው እንዲህ አይነት ሰው በማህበረሰባችን ውስጥ መመስገን አለበት፣ ስራው መታየት አለበት። ለራሱ ብቻ ሳይሆን ለሌሎችም ምሳሌ እንዲሆንና አገራችን ውስጥ ደግሞ እንደዚህ አይነት ሰዎች እንዳሉ መታየት አለበት በሚል ነው ይህንን ሀሳብ ያመጣው።
ለምን ብርሃኑን ወይም ሻለቃን መረጥሽ? ሌሎች ምናልባት እንደዚህ አይነት ስራ የሚሰሩ ህብረተሰባችን ውስጥ አሉ እና ለእንዴት ብርሃኑን ላይ አተኮርሽ ብትባይ ምን ትያለሽ? አምራል፣
አንደኛ ነገር አቶ ብርሃኑን ወይም ሻለቃን የመረጥኩበት ምክንያት ለህዝቡ ባለው ሙሉ ዴዲኬሽን ነው። ሙሉ በሙሉ ህዝቡን የመርዳት አገሩን የመርዳት ያለው ሙሉ ፍቅር እሱን ደጋግሜ ስላየው ነው። ከዛ በኋላ ደግሞ ሌላው ያየሁት ነገር ከተለያዩ ግሩፖች ጋር የመስራት ችሎታ ያለው ሰው መሆኑ ነው። ከአንድ ግሩፕ ጋር ራሱን የሚወስን አይደለም፣ ወይ ደግሞ እንደ እኔ አይነት የሚያስብ ሰው ጋር ብሎ የሚል አይደለም። በእድሜ ከተለያዩ ሰዎች ጋር አብሮ ይሰራል። ከወጣቱም ከትላልቁም መሀል ላይም ካለው ከሁሉም ጋር አብሮ ይሰራል። በአስተሳሰብ የተለያየ አስተሳሰብ ካላቸው ኢቨን በፖለቲካል አይዲዮሎጂ እንኳን የተለያየ አስተሳሰብ ካላቸው ሰዎች ጋር እሱ ትልቁን ብዙ ጊዜ ሁል ጊዜ የማየው ትልቁን ስዕል ደ ቢግ ፒክቸር የሚያይ ሰው ነው። ምንድን ነው ለሀገራችን ጥሩ የሚሰሩ ሰዎች እስከሆኑ ድረስ ለሀገራችን ጥሩ የሚያስቡ ከሆነ በአንድ አይነት አስተሳሰብ ብቻ አይደለም ሀገራችንን ልንረዳ የምንችለው የሚለው ሁሌ ያለው የተለያየ ሀሳብ ያለን ሰዎች፣ የተለያየ አመለካከት ያለን ሰዎች አብረን በጋራ መስራት አለብን። አንድ ሰው ብቻ የሚሰራው አይደለም ብሎ እንሚለዋለን እና ይሄ አስተሳሰቡ በጣም ይገርመኛል። ላመነበት ነገር ደግሞ እስከ መጨረሻ የሚገፋ ሰው ነው። የመድረክ ሰው አይደለም። መድረክ ላይ ወጥቶ መታየት መሰማት የሚወድ ሰው አይደለም እና ይሄ ጸባዩ ለየት ያለ ሰው ያደርገዋል እና እንደዚህ አይነት ሰዎች መታወቅ፣ ሬኮግናይዝ መደረግ ለራሳቸው ብቻ ሳይሆን ለሌላም ሰው ምሳሌ እንዲሆኑ ሌሎችም እንደሱ ያሉ ሰዎች ደግሞ እንዲታዩ ምሳሌ መሆን አለባቸው በሚል ነው።
ብዙ ምክንያቶች መስጠት ይቻላል። ራሱ በእለቱ በምሽቱ የተሰሙት ምስክርነቶች ራሳቸው ገላጭ ናቸው። ብርሃኑ ምን አይነት ሰው ቅድም እንዳልኩት ነው። እንዲሁ ፊት ለፊት ወይም ደግሞ በግል ደረጃ እንደው በሰላምታ የሚያውቁት ሰው ብርሃኑ ዝምተኛና ምንም የማይናገር ምን እንደሚሰራ የማይታወቅ ግን ስራው በሰው ላይ የሚንጸባረቅ መሆኑን ብዙ ሰዎች መስክረውለታል። ብርሃኑ ወይም ሻለቃ አንድ ጥያቄ ልጠይቅህ፣ እስኪ ምን እንደምትመልስልኝ ያውቃለሁ። ይሄ የተደረገልህ እውቅና ይገባኛል ስላለህ
እንትን አይገባኝም። ብዙ ሰዎች አሉ ከኔ ይበልጥ የሰሩ ሰዎች፣ እነሱ ስለማይታወቁ ነው እንጂ እኔ ያን ያህል አይደለም። በጣም እንትን ብሏል።
መልስህን አውቀዋለሁ። ግን ከተሰጡት ለአንተ ከተሰጡት ምስክርነቶች ይበልጥ እኔን ገልጦኛል ብለህ የምትለው አለ እንደው በዛ ቀን የተሰማህ?
አዎ እኔ ደስ ያለኝ ነገር እንግዲህ በወዳቸው ጓደኞቼ ከተለያየ ስቴት መጥተው መገናኘታቸው እና አንድ ላይ ማምሻቱ ሱሱ በጣም አስደስቶኛል።
እንደው ምናልባት ከሌ በተለይ ያለው ይገልጠኛል ትላለህ?
የከሌ ቢየንትን ምለው ነገር የለኝም። ሁሉም በራሳቸው ባዩት መነጽር ነው።
ከጓደኞች ጋር ላጣላህ ብዬ አይደለም። እኔን በልጥ የማረከኝ የወይዘሮ በላይነሽ ምስክርነት አንዱ ነው።
የብርሃኑ ያን ቀን ሳይሆን ሁሉ ቀን በቤቴ ሁኜ አስበዋለሁ። ደረጃ አለው የኔ ቤት። እኔ አልወለድኩት። መኪናው አቁሞ መጥቶ እንዳይወድቁ ብሎ ደግፎ ያወርደኛል። የግድ ተግባሩ መመስከር አለብኝ። እንደገና ቁሞ ሌላ ሰው ቢሆን ሲጠብቅ ጥሎንም ሊሄድ ይችላል። እሱ ግን ጠብቆን ለምን ቆያችሁ ኃይልና በጣም እኔ የምልህ ድንቅ የሆነ ስራ ነው የሚሰራ። የስውር ስራ ለእግዚአብሔር የሚያገለግል እሱ ነው እንጂ ዛሬ እናቶችን ደግሞ ቁም ነገር የሚቆጥር እስኪ ማን ነው? እሱ እንዳንወድቅበት ቀበቶ አርጉ ይላል፣ ተጠንቀቁ ይላል። እና በእውነት እኔ ሳላስበው ሂጄ ነው እንጂ ልጆቼ አንድ ስጦታ ግዙልኝ ማለት ይችል ነበረ። በድንገት ነው ነይ እንፈልግሻለን ብለውን ይዘውኝ ይሄዱ።
ልጆች አለሁት እንደዚህ?
አዎ። ማን አመጣኝ ታዲያ? እኔማ እግዚአብሔር ጸጋ የሰጠኝ አይኔን ጉልበቴን እንጂ እድሜ ወደ 82 ይሄዳል። ግን ዳዊት እደግማለሁ፣ ዳሴ ማርያም እደግማለሁ፣ ብርሃኔ መነጽር አላውቅም። እስካሁን እድሜ ሶስት ወንዶች አሉ፣ አንድ ሴት አለኝ። የሴቷ ባል ከልጆች የበለጠ ጥሩ ሰው ነው። ከሴቷ ጋር የምቀመጠው አንዱ ከዚህ ወጣ ብሎ የመጨረሻ ልጄ እናቴ ነው። እንኳን ወጣ ብሎ ነው ያለ። እግዚአብሔር ሲሰጠኝ ድህነት አይቶ ሁሉም ጥሩ ወፍሰው ማያሳዝን ልጅ አልሰጠኝም።
ጥሩ ነው በጣም።
እና ብርሃኑ ደግሞ እንዴት አድርጌ ሞኮል ምነግርህ፣ ሆድ ተከፍቶ የሚቻል ቢሆን ማምላክን ከሆድ ስዕል ያለው ነው የሚመስለኝ ተግባሩ። የሰው እናቶች ቁሞ ጠብቆ አሁን እኔ የት ያቀኛል? እንዳህል ወድቅ ደረጃውን ደግፎ ቤት ከስች ሲገባ ይጠብቃል። መዝጊያ እምቢ ሲለኝ በቀደም ወርዶ ከፈተልኝ። ከዚያን ቀን ጀምሮ መግባቱ እምቢ ካለኝ ብሎ ይጠብቃል መኪናውን ይዞ እና የግድ ሰውን እኮ ጥሩ ስራ ከሰራህ ታዲያ ማን ነው የሚመሰክርልህ? ሰው እኮ ነው የሚመሰክር።
ታሪኩ በተነገረ ቀን እርሶ የተናገሩት ብዙውን ሰው አስገርመዋል። በጣም ቆንጆ ነው። ጥሩ ምስክርነት ነው የሰጡልህ።
ማን ነው ያልከኝ ስምህ?
እኔ ስሜ አዲሱ ይባላል።
የኔ ጌታ አሁንም እየታደስክ ኑር።
አሜን አሜን።
እየታደስክ ኑር። እነዚህ ተኪሳትልኝ ብርሃን ትሆንህ።
ስለ ብርሃኑ በጣም ተገርመን የእሱን ፕሮግራም አሁን በራዲዮ እናሳልፋለን እና ለምን ያህል ጊዜ ያውቁታል? ረዥም ጊዜ ያውቁታል?
ይኸው ስራ ከጀመርን ነው።
የቱን ስራ?
ይህ ምን የሚሰበስበን አለ እኮ። እና የሚገርመኝ ምንድን ነው የማይባሳቅ። እንደገና ደግሞ አንዳንድ ጊዜ አይበላ ከእኛ ጋር ቁጭ አይል፣ አምባሻ ገዝቶ ቁርስ ምንበላው ሰጡ ይሄዳል። ይህንን እኔ እንግዲህ ለዚህ ለልጅ በእውነት ለፈጣሪም እነግርለታለሁ። አሁንም አዲስዬ አንተም ኑሮህ የታደሰ ይሁንልህ።
አሜን።
የሰው ፍቅር ይስጥህ።
አሜን።
ትዳር ካለህ ደግሞ አብርሃም ሳራ ሁኑ።
እግዚአብሔር ይስጥልኝ ማማ። ከዚህ ሌላ ደግሞ አንድ ከጥንት ከሚያውቁ ሰው ብርሃኑ ግለሰብ ነው ይላል፣ ግን የሚንቀሳቀሰው እንደ ድርጅት ነው። ድርጅት ብዙ ነገሮች ስራ የለም እና ብርሃኑ በእምነት ቦታ ቢሉት ይገኛል፣ በስፖርት ቦታ ይገኛል፣ በማህበራዊ ስብስብ ይገኛል። ግለሰብ ሆኖ እንደ ድርጅት የሚንቀሳቀስ ይልሃል። ጥሩ ገልጦታል።
ያው ይቻላል።
ቀጣይና የመጨረሻ ክፍል ይኖረዋል።
ቆየት ብለን እንመለስበታለን።
ሞት እንኳን ቸል ወስዶ ከሚያስቀር ያለ ደጋግሞ ዳግመኛ ቢፈር
አዲሱ ይሄ ቀጣዩ ምናከብራቸው ሰዎች ከህይወት በኋላ ሰው ከህይወት በኋላ ምናስተውሳቸው የቤተክርስቲያን ሊቅ ናቸውና የሊቀ ሊቃውንት ዶክተር አባ ተክለ ሚካኤል ታሪክን የሚመለከት ነው። በሺካጎ ከተማ ነው የሚኖሩት።
አባ ተክለ ሚካኤል በአካል አንድ ሁለት ጊዜ አግኝቻቸዋለሁ። የተማሩ የኢትዮጵያን ቤተክርስቲያን ትምህርት ጠንቅቀው የሚያውቁና ያጠኑ ናቸውና ባለፈው ሳምንት በፊት ከዚህ ዓለም በሞት ተለይተው አስከሬናቸው ወደ ኢትዮጵያ ተሸኝቷል።
ለዚህ መነሻ የሆኑን የህክምና ሰው ናቸው። ዶክተር ክንፈ ይባላሉ። ከሺካጎ በስልክ ደውለው አንድ እውቅ ኢትዮጵያዊ ለማህበረሰባቸው ብዙ ስራዎችን የሰሩ ኢትዮጵያዊ በህይወት አልፈዋል። እናንተ ያን ምሳሌ ለወጣቶቹ ታስተምራላችሁ፣ ታሳያላችሁና በእርግጥ መከበር ያለባቸው ናቸው ብለው ላኩልን። ሊቀ ሊቃውንት አባ ተክለ ሚካኤልን እናስታውሳለን።
እንግዲህ የቤተክርስቲያን እውቀት ስላላቸው እንደዚህ እሱ ብቻ ሳይሆን ለማህበረሰቡ ትልቅ አስተዋጽኦ አበርክተዋል። ሺካጎ አካባቢ ያሉ ኢትዮጵያውያን በጣም ይወዷቸዋል። እንዲያውም ከአስከሬኑ ጋራ ወደ ኢትዮጵያ ሄዱ ምዕመናን አሉ።
ዶክተር ክንፈ ይባላሉ። ለትውስታው ለጊዜያቸው እናመሰግናለን። አዲሱ ቀደም ብለን ቀጥሮ ወደ ሰጠነው ቃለ ምልልስ እንመለስ። አሁን ደግሞ በህይወት ያለ ዛሬም ለብዙዎች ላቅ ያለ አስተዋጽኦ እያበረከተ ያለ አንተ ቀደም ብለህ ያነጋገርከው ወደ እነ ሻለቃ የሻለቃውን ጉዳይ ፈታችሁት?
ፈታኝ የህዝብ ነው የሰጠኛል።
አዎ፣ ወደዛ እንመለስ። ሁሉም ሰው ሻለቃ ሻለቃ ሲለው ነው የምናውቀው።
አዎ፣ እኔ መጀመሪያ ብርሃኑን ሳውቀው ሻለቃ ሲባል በውትድርና ቆይቶ ያ ማረግ እንዳለ ሆኖ ይመስል ነበር፣ ግን ወታደር አልነበረም። ብርሃኑ ወታደርነቱ በሌላ መስክ ሊሆን ይችላል። ሜዳ ነበረ። በትጥቅት
ወጣትነቱ ሄደ ነው። አዲሱ እንደው በቃለ ምልልሳችሁ በደንብ እንደምታነሱ የቀነ ቀጠሮ ሰዎችን ሲለወጥ ነው ያልተገኘሁት። ሻለቃን በዚህ ከተማ ውስጥ መልካም ነገሮች ባሉበት ቦታ በሙሉ በማግኘት እኔም በደንብ አውቀዋለሁ። ብዙዎች ልዩ አክብሮት አላቸው ለሌሎች መልካም ነገር የሚደረግበት ቦታ። ማታጣው ሰው ቢኖር ሻለቃ ነው። እና ጥሩ አድርገሃል አዲሱ። ወደ ጀመራችሁት ቃለ ምልልስ እንሂድ። ያቆምክበትን ጥያቄ ታስታውሰን
አምራዊት? ይሄን አይነት ዝግጅት ማዘጋጀት አድካሚ ይመስለኛል። እንዴት ነበረ?
ቀላል ይመስላል ግን ቀላል አይደለም። ምክንያቱም ከብዙ ሰዎች ጋራ ብዙ ነገሮችን የሚያካልል ነው። ውስጥ ከገባን በኋላ ነው እንዴት ከባድ እንደሆነ ያወቅ ነው። ግን ብዙ ሻለቃን የሚወዱት ሰዎች፣ ብዙ እሱን የሚያከብሩት ሰዎች በጣም ደስ ብሏቸው በዚህ ነገር እተባበራለሁ ብለው ነበር። እና የሰዎች ትብብር ቲምወርክ ነገሩ እንዲቀል ጥሩ እንዲሄድ አድርጎታል።
ጥሩ ትብብር አግኝተሻል?
አዎ፣ ከጓደኞቹ ከወዳጆቹ በጣም ጥሩ ትብብር አግኝቻለሁ። ከወንድሙም በጣም በደስታ ነው። በቃ ይሄ ነገር ለሻለቃ ከሆነ እናደርጋለን ብለው ያሉት በጣም በደስታ ነው።
አንቺ ሻለቃን መጀመሪያ ያወቅሽው በአንቺ በቅርቡ ወይም በቅርቡ ሳይሆን ትንሽ ረዘም ያለ ጊዜ ነው። ልጆችን በውጭ ሀገር ማሳደግ እንዴት ነው አስቸጋሪነቱን የመሳሰለ የገለጽሽበት መጽሐፍ በታተመ ጊዜ ብርሃኑ በተለይ ትዝ ይለኛል ዳላስ ውስጥ ከእኔም ጋር ተገናኝተን እንደውችን ወጣት እንደው ብታናግሯት ብሎ ጠቁሞኛል። እና ከዛ ጊዜ ጀምሮ ነው የበልጥ ያወቅሽው ብዬ አስባለሁ። እና ከጥንት ከጠዋቱ ጀምሮ አታውቂውም፣ ግን ወዳጆቹን የቅርብ ጓደኞቹን ለማግኘት ለማሰባሰብ አልተቸገርሽም?
አዎ። ምንድን ነው ለእኔ በጣም የረዳኝ ምንድን አሁን አየህ፣ እሱን መጠየቅ አልችልም ማን ናቸው ብዬ። ምክንያቱም በእድሜያችንም አንድ አይነት ግሩፕ ውስጥ ስላይደለን ደግሞ እኔ ኤግዛክትሊ አላውቃቸውም። ደግሞ እንዳልኩ ሻለቃ የተለያየ ሰው ጋር የተለያየ ግሩፕ ጋር ጓደኛ ስለሆነ ብዙ ናቸው የእሱ ቅርቦቹ። አንድ የረዳኝ ነገር ወንድሙን አገኘውና ማን ናቸው የእሱ ቅርብ ብዬ በእሱ እንትን አልኩኝ። ከዛ ደግሞ አብሮ የሚሰራ ልጅ እሱም እንደዚሁ ሻለቃ ቅርብ የሆኑትን ያውቃል። እንደዚሁም አብሮ እንደዚሁ ከኛ ጋር የነበረ ሻለቃ አብሮት ያለ አንድ ጓደኛው ብዙ የሚያውቃቸውን ሰዎች እሱም ያውቃል። እንዲህ በሰው እያለን ነው። ስለዚህ አንዱ ለአንዱ እየተነጋገረ በዛ ነው የሰፋው። በሬዲዮ ወይ ደግሞ በፍላየር ልናወጣው አልቻልንም። ሻለቃ ካወቀ
እምቢ ሊል ይችላል፣
ላይመጣልንም ይችላል፣ ይበላሻል ብለን ስላሰብን በቃል በቃል ነው ስንነጋገር የነበረው።
ከዚህ ዝግጅት ሌላው ህብረተሰብ ምን ሊማር ይችላል የሚል ሀሳብ አለሽ?
አንደኛ ነገር የመላ ሰዎች መሆን አለብን። የመላ ሰዎች መሆን ማለት አገራችን ውስጥ መላ ፈጣሪ የሆኑትንና የመላ የሆኑትን ሰዎች ማክበር ከፍ ማድረግ አለብን። ወደ ጥሩ ነገር የምንመጣው የመላ ሰዎች በሆኑ ሰዎች ነው። ስለዚህ እነዚህን ሰዎች እስኪሞቱ መጠበቅ የለብንም። እነዚህ ሰዎች ህይወታቸው እስኪያልፍ መጠበቅ የለብንም። በህይወታቸው ያሉ ማክበር ከፍ ማድረግ አለብን። እነዚህን ሰዎች መደገፍ አለብን። እነዚህን ሰዎች አይዟችሁ ማለት አለብን። ሁልጊዜ ወደ ጥሩ ነገር የሚወስዱን የመላ የሆኑ ሰዎች ናቸው። ሪቮሉሽን የሆኑ ሰዎች ናቸው። ከዛ ደግሞ እኛም ራሳችን የመላ ሰዎች እንድንሆን መሆን አለብን። አለማን ሁሉ ጊዜ የምናየው ቆመን ያያየን እንድናለቀስ ሳይሆን እንዴት ነው ወደ መላ የሚሄደው፣ እንዴት ነው ወደ ሶሉሽን የሚሄደው ወደሚለው እንዲመራን መሆን አለበት። ስለዚህ በማህበረሰባችን ውስጥ ጥሩ የሚሰሩ ሰዎችን ከፍ ማድረግ አለብን፣ ማመስገን አለብን፣ መርዳት አለብን፣ ጥሩ ነገራቸውን መንገር አለብን። እንዴት ነው መጥፎ ሲሰሩ ብቻ ያችን እየፈለግን እየነቀስን ይሄን ሰራ ማለት በጣም መጥፎ ነገር መሰበር ያለበት ነገር ነው ከትውልድ ላይ እና ብርሃኑ ላይ ማተኮር አለብን። ከሱም ያለፈ ከሻለቃም ያለፈ ማህበረሰባችን ውስጥ በተለያየ መንገድ ጥሩ የሚሰሩ ሰዎችን እየፈለግን እየነቀስን ማበረታታት፣ ከጎናቸው መቆም፣ ምን ልርዳችሁ ማለት ሲሞቱ ብቻ ማመስገን ሳይሆን በህይወት እያሉ መደገፍ አለብን።
ቀደም ሲል የሻለቃን ጓደኞች ማግኘት አስቸግሮሽ ነበር ወይ ባልኩት ላይ ራሱን ብርሃኑን ማሳመንስ አምራዊት አላስቸገረሽም? ምናለት ምክንያቱም እሱ እንዲህ አይነት ነገር የታይታ ነገር የማይወድ ሰው መሆኑን ነው የምሰማው እና እሱን ለማሳመን አልተቸገርሽም?
አዎ ያው እንግዲህ ለዛ አውቀን ያልነገርነው ለዛ ነው፣ ምንም ነገር እንዳያቅ እንዳይሰማ ያደረግነው ለዛ ነው። ምክንያቱም እሱ ከሰማ ይሄንን ነገር አያደርግም። ሁልጊዜ እሱ ሶሉሽኑ ላይ ማተኮር አለብን፣ መድረክ አያስፈልገኝም ነው የሚለው። ካወቀ እሺ እንደማይለን ስለምናውቅ ለዛ ነው የተደበቀ ነው።
ብርሃኑስ መቼ ነው ያወቅከው ይሄንን? ይሄ ዝግጅት ለአንተ እንደተዘጋጀ ስታውቅስ ደግሞ ምን አልክ? በተለይ ወደ አዳራሽ ስትገባ?
አዳራሹ ጋር ስገባ ነው ያወቅሁት። እሷ የሆነ ምክንያት ሰጣኝ። ዛሬ በደንብ መልበስ አለብህ፣ ሶስት ሳምንት በፊት ነው የምትነግረኝ። እናቷ ጋር ሁኜ ወደ መድረኩ ስመጣ ነው ስገባ ነው ያወቅሁት።
ግን ለብሰህ ነው ያለችህ? ለምንድን ነው?
የእሷ ሞንጎመሪ ካውንቲ ኮሌጅ እንትን ውስጥ ትሰራለች እና አለቆቼ የሆነ ዝግጅት አድርገዋል እና እዛ ላይ መገኘት አለብህ አለችኝ። እንደ ቤተሰብ ከእናቷም ከተለያዩ ሰዎች ጋር መገኘት አለብህ በሚል ነው እንሂድ ምናምን እያልኩ እናቷን አስቸኩል ነበር ሰዓት እንዳያሳልፍ ምናምን። መጨረሻ ላይ እዛ ስገባ በጣም እንትን አልኩኝ፣ ደነገጥኩኝ፣ አልጠበቅኩትም። ይሄ ነው የሆነው።
የእኔ ዝግጅት ነው እና በደንብ ለብሰህን አለች።
ያው ለብሰህን አለች። ለእሷ ስል ነው በቃ ከረባታ ምናምን ምናምን አድርጋለች። ካላንቺ ስል አደርጋለሁ እንጂ
ይሄ ዘዴ ሰራልሽ ታዲያ አምራዊት ይመስላል።
ያው እንግዲህ ፈርተን ነበር አንድ መሀል ላይ የሆነ ሰው ነግሮት ነበር። የሆነ ሰው ምን ነው ሳትጠራኝ ሁሉ ብሎት ነበር እና እንደዛ ሁሉ እሱ ደግሞ ሻለቃ አልገባውም የኔን ዝግጅት ያሉት መስሎት፣ አይ የኔ እኮ ዝግጅት አይደለም አላቸው። እና
ተጋብዤ ነው
ይሄን ሁሉ ስናቅ ፈርተን ነበር። ግን ያው እንግዲህ ጥሩ ሆኖ ምንም ነገር ሳያውቅ መጣ።
ለምን አልጋበዝከኝም ያሉህ እንዴት ነው? ማን ነው እሱ?
ለምን አልጋበዝከኝም አለኝ። እኔ አላወቅም፣ እኔ ሌላ ተጋብዤ ነው ብዬ በዛን ዘጋ ነው። እሱ ማቆመ እንትን አልኩ። እኔ ግን አሁን ውይይቱ እንደዚህ ይሁን ማለቴ ሳይሆን ያልተሰሩ ስራዎች አሉ እዚህ ኮሚኒቲያችን።
እመጣለሁ ወደዛ ጥያቄ
ብናተኩር ደስ ይለኛል። የኔ
የተነሳንበት ቀደም ሲል እንደምታውቁትና እንደገለጥኩት ባለፈው ሳምንት ሻለቃን ለማክበር ተሰባስባችሁ ያደረጋችሁትን ነገር እንደ ምሳሌ እንዲህም አለ፣ መልካም የሚያደርጉ ሰዎችን ልናከብር ይገባል ብለን ለምሳሌ ያህል ያቀረብነው ነው። ግን ማህበረሰቡ ይሄን አልሰራም፣ ወደፊት እንደዚህ መስራት አለብን። ቀደም ሲል ሻለቃም እንደጠቆመው እንደ ውይይታችን ወደዛ ቢያተኩር ያለው ያ ሌላ ጉዳይ ነው። የተነሳነው አሁን ደግሞ ለዚህ ነው። ሻለቃ ለምን አከበርነው? እንዲህ እንዲህ ስላደረገ፣ ሌሎቻችሁም እንዲህ አድርጉ፣ መልእክቱ ይሄ ነው እና ግን በአጋጣሚው ሊደረጉ ሊሰሩ የሚገባቸውን ነገሮች ጠቅሰናል። ጆሮ ያለው ይስማ ነው። ወደፊት እንግዲህ እንዲህ አይነት ነገር ደግሞ ሲኖር በአጋጣሚ አንስተን እንወያያለን። ሌሎችም ሰዎች አሉ አሁን አንቺም ብርሃኑም እንዳላችሁት ሊታወሱ የሚገባቸው ስራቸው ለሰው ሊነገር የሚገባውና ትቀጥያለሽ። ምን እቅዳለሽ ወደፊት?
አዎ ልክ ነው። እኔ ይሄን ነገር ከድሮ ጀምሮ አስበው ነበር። በምን መልኩ እንደሆነ አላውቅም፣ ግን በዚሁ መንገድ መቀጠል ፈልጋለሁ። የመላ ፈጣሪ የሶሉሽን ፈጣሪ እየሰሩ ያሉ ሰዎችን በቂ ቦታ አልሰጠናቸውም። እነሱ እንዲደሰቱ አይደለም ወይ እነሱ እንዴት ነው እንዲነኝ ብለው እንዲሉ አይደለም። ምንድነው የብርሃን ፈጣሪ የሆኑ ሰዎች ከፍ ሲደረጉ የበለጠ ብርሃን ለመፍጠር ይነሳሳሉ፣ ለሌሎች ኢንስፓየር ያደርጋሉ፣ ይታገዛሉ፣ ለብርሃኑ የበለጠ ኃይል ይሰጠዋል። ኃይላችን መውጣት ያለበት መላ የሆኑ ሰዎች ላይ ነው ብዬ ስለማስብ ወደፊትም በጣም በዚሁ ጉዳይ ለመቀጠል ሀሳብ አለኝ።
ድሪም ኢትዮጵያ የሚባል ስብስብ አለ። እዛ ውስጥ ብርሃኑ ብዙ አስተዋጽኦ እንዳደረግ እንዲሁም ከዛ የመጡ ሰዎች ምስክርነት ሰጥተውሃል እና እዛ ውስጥ ምን ምንድን ነው ያከናወንከው? እንደዛ አይነት ስራስ ደግሞ ወደፊት ለመቀጠል ምን አይነት እቅድ አለ? ከህብረተሰቡስ ምን አይነት ትብብር ትፈልጋለህ?
ድሪም ኢትዮጵያ እኔ ብቻ አይደለሁም አሉ አብረን የመሰረት ነው። አምራይትም አንዱ አሷናት። እኔ አባላቶች አዋጥተው የገዙት መኪና አለ 13 ሰው ሚስ እሱን ማብል አረጋቶቹን በሳምንት 4 ቀን በሹፌርነት አግዛለሁ። በቤታቸው አነሳቸዋለሁ። እንደገና ወደ ቤታቸው መልሳለሁ። ይሄን ያደረኩ
ሌላ ከዚህ ጋር በተጓዳኝ አሁን አንተን ብዙ ቦታ ያhallው ነኝ እንኳን በስፖርት ሜዳ በተለይ በዚህ በሰሜን አሜሪካው የስፖርት ስብስብ በየአመቱ በየስቴቱ አጥቀርም ትሄዳለህ። በፖለቲካ ድርጅቶች በኩልም እንዲሁ ተሳታፊ ነህ። ግን ንግግር ስታረግ ምን አይቻላውቅም ሰልፍም ቢደረግ እዛ ላይ አትቀርም። እንዲህ አይነት ነገር እንደው ጸጥ ብለህ ነው ስራ የምትሰራውና
እኔ እንግዲህ ችግራችን አንድ ነገር ብቻ አይደለም ሶሉሽን የሚያመጣው ብዬ አምናለሁ። ሁሉም ይደራጁ ሰዎች ለኮሚኒቲ ይጠቅማሉ ብዬ ስለማምን ነው ሁሉ ቦታ መገኘው እንጂ ሌላ ምንም እንትን የለኝም። እና ፌዴሬሽኑ ሲመሰረት ጀምረን ነው አራት ቡድን እያለ እኔ ዳላስ ነው የነበርኩ የተመሰረተው ሂውስተን ነው።
አዎ
እዛ በኋላ ደግሞ የኛ የራሳችን የምንተዋወቅ ሰዎች በየአመቱ ጌት ቱጌዘር አለን። ኦልሞስት አሁን እንግዲህ 35 አመት ሆኖታል። እዛ መቅረት አልፈልግም። አንድ ሁለት ጊዜ ነው እንግዲህ ከተመሰረተ ጀምሮ የቀረሁት። አንደኛው ያው ረብሻ በነበረበት ሰዓት በአትላንታ።
ጸጥ ብለህ ነው ብዙ ነገር የምትሰራው ደጋግመን እንዳልነውና ይሄ ባህሪህ ከጥንትም ከጠዋትም ነው ከልጅነት ጀምሮ ነው? በልጅነት ህይወትህ ምን አይነት አንዳንዶቹ እንደውም ብርሃኑ እንዳይመስላችሁ ሲፈልገው እኮ ሙጢ ነው ብለውኛል። በደንብ ይናገራል፣ ቀልድ ያውቃል። ይሄ ባህሪ አለ ይታያል። ምን ጊዜም ታሳየው።
እኔ እንግዲህ ትግል ውስጥ ከገባሁ ጀምሮ እዛ የተማርኩት ትምህርት ነው እንጂ የልጅነት እንትኔ የወጣት ዘመኔ ሌላ ነው። እና ከዛ በኋላ ነው ይሄ ስራው ላይ መስራት መታየት መታወቅ ዋጋ የለውም የሚለው ላይ ነው እንግዲህ ማተኩረው።
እዛን ምሽት አንድ ወንድምህ ተገኝተው ነበር። ታላቅ የሆኑ ታናሽ ይመስሉኛል ተገኝተው ነበር። ስንተኛ ልጅ ነህ አንተ? ለቤተሰቡ
ብዙ ነን።
ጥሩ ነው፣ መልካም ነው። አንተ ታላቅ ነህ?
እኔ ታላቅ ነኝ ለሱ።
አዎ እሳቸውም ተገኝተው እንግዲህ ያው አንተ ስላልኩ እሱንም አንተ ለበለው ታናሽ ነው። በተለይ ጥሩ ምስክርነት ሰጥቶ ነበርና አንዳንድ ነገሮች እንደውም ለማዘጋጀት ከየሰው የተደነገሩትን ወረቀቶች የተጻፉትን ግጥሞቹን ምኑን ሰባስቦ ነበርና ምናልባት ወደፊት አንድ ነገር ሊወጣ ይችላል። መልካም ነው። ይሄ አንተን ለማጉላት ብቻ አይደለም ለሌላው ትምህርት እንዲሆን ነው። ይሄንም ውይይት የምናደርገው ለዚህ ነው።
ትክክል ነው። ነገሩ ስለ እሱ ሳይሆን የኛ የሀገራችን ታሪክ መለወጥ አለበት። የብርሃን ምንጭ የሆኑ ሰዎች መደገፍ መከበር አለባቸው። ምክንያቱም የተፈጥሮ ፕሪንሲፕል በዚህ ማልን በዛ የጨለማ ጠላቱ ብርሃን ነው እና ጨለማው እንዳልኩት ቅድም አንዳንዱን ጨለማ ያሰራዋል፣ አንዳንዱን ደግሞ ቆሞ ጨለማውን እያየ ሲያስነጥስ እንዲኖር ያደርገዋል። ግን ሁል ጊዜ መላ የሚመጣው በመላ ሰዎች ነው፣ ምን ላደርግ በሚሉ ሰዎች ነው፣ መላ ፈጣሪ በሆኑ ሰዎች ነው። እና እኛም ራሱ ከጨለማው ትምህርት ተምረን ምን ላደርግ ማለት አለብን፣ ወይ ደግሞ ምን ላደርግ የሚሉትን ሰዎች መደገፍ አለብን። ሁል ጊዜ ከሻለቃም ጋር በዚህ እንነጋገራለን። በሀገራችን ውስጥ ቮለንቲሪዝም ወይ ደግሞ የበጎ አድራጎት ስራ የተለመደ አይደለም። በጣም መለመድ ያለበት የተወሰኑ ሰዎችን ብቻ ነው የምንጠብቅ እንደዚህ አይነት ነገር እንዲያደርጉ። ግን ይሄ ነገር በጣም መለመድ ያለበት ነው። የበጎ አድራጎት ስራ በትንሽ ነገር አጠገባችን ያለውን መማር የማይችሉ ልጆችን መርዳት ሊሆን ይችላል። በዛ ነው በትንሹ ካልታመን በብዙ ልንታመን አንችልም። እና ባለን አሁን ሻለቃ በራሱ ቅድም እንዳነሳ አዲሱ እንግዲህ አንድ ሰው ሆኖ እንደ ድርጅት የሚንቀሳቀስ የተባለለት ምንድን ነው? ባለው ነገር ነው ምን ላድርግ ለህዝቤ ብሎ የተነሳው። እና ባለን ነገር ለህዝቤ ምንድን ነው የማደርገው ብለን መነሳት አለብን። እኛ አንድ ነገር ሳናደርግ ግን ሌላውን የመውቀስ አንዲት ኤክስኪውዝ የለንም። ምክንያት የለንም። ምክንያቱም ቆሞ ምንም የማያደርግ ሰው ስለሌላ መናገር አይችልም። ሀገራችን እንዲሆነች የማለትም የማውራትም መብት የለንም። ማውራት የሚችል ሰው የመላ የሆነ ሰው ነው። ከዛ ደግሞ የመላ ሰዎችን ደግሞ እናክብር፣ እስኪ ሞቱ ድረስ አንጠብቅ። ሻለቃ እነዚህን አሮጊቶች የሚያመላልሰው ለምሳሌ እቤት ውስጥ እየዋሉ ነው። እዚህ ሀገር አሜሪካ መጥተው ጠያቂ የላቸውም፣ ዘመድ የላቸውም። የተለያየ ቦታ እንውሰዳቸው፣ ሙዚየም እናሳያቸው፣ ከተማውን እናሳያቸው፣ ቁጭ ብለን ስለ ታሪካቸው ስለ ሀገራቸው እንዲያወሩ እንዲገናኙ እናድርጋቸው ብለው የጀመሩት ምንም ሳይከፈላቸው የሚሰሩ ኢንዲቪጁዋሎች ናቸው። ምን ልርዳ ማለት መቻል አለበት ሰው። ምክንያቱም
አንዳች ነገር የማይሰራ ሰው የሚሰራውን አይንቀፍ፣ አርፎ ይቀመጥ፣ ሲሆን ይስራ አብሮ ነው የሚባለው። እና በጣም ጥሩ ነው። ሞንጎመሪ ኮሌጅ እንደምትሰሪ ቀደም ሲል ተወያይተናል። እና አሁን ለህብረተሰቡ የምታረየው ነገር አሁን ካለች ስራ ጋር ይገናኛል? ምንድነው የምትሰሪው እዛ ሞንጎመሪ ኮሌጅ አምራቤት?
ምንድነው የኔ ስራ ኮሚኒቲ ኢንጌጅመንት ነው የሚባለው፣ ኢንፎርሜሽን ለትምህርት በመስጠት ነው። እኔም ደስ የሚለኝ ነገር ስራዬ ከማህበረሰብ ጋር የተያያዘ ነው። ወደ 98% የማገኛቸው ሰዎች ኢትዮጵያውያኖች ናቸው። ኢንፎርሜሽን መስጠት ነው፣ ስለ ትምህርት ቤት እንዲያገኙ መስጠት፣ ትምህርት ቤት እንዲማሩ መርዳት ነው። በዚህም ላይ ከሻለቃም ጋር አብረን እንሰራለን። እሱም እንደዚሁ ትምህርት የሚያስፈልጋቸው ልጆች ሲያገኝ ሁልጊዜ ወደ እኔ ልካቸዋል እንዲማሩ።
መደበኛ ስራሽ ነው ያ? ከበጎ አድራጎቱ ስራ በተጓዳኝ የምትሰሪው ነው ሻለቃ?
አይ ሌላ ስፔሻል እንትን የለኝም። አምራይት የምትሰራው ነገር አለ፣ ኮሚኒቲው ማወቅ ያለበት ነገር፣ አዳዲስ የሚመጡ ልጆች፣ የተለያየ ዝቅተኛ ስራ የሚሰሩ ልጆች፣ እነሱን ኢንፎርሜሽን በመንገር የተለያየ ኮርስ እና ወደ ትምህርት ቤት እንዲሄዱ እያደረገች እና ኮሚኒቲው ያንን ነው መርዳት ያለበት። ሁለተኛ ይሄን ያህል ኢትዮጵያ የሚኖርበት ሀገር ላይ የራሳችን ትልቅ እንትን ሴንተር የለን፣
ማዕከል የለን።
ልንረባረብ የሚገባን እዛ ላይ ነው። አንደኛ ለልጆቹ፣ ለሽማግሌዎቹ፣ ለሁሉም ነገር ሊጠቅመን ይችላል። ያ ካለ ሰውም ሊተዋወቅ ይችላል። ሌላው ኮሚኒቲ የራሱ አዳራሽ አለው፣ የራሱ እንትን አለው። በተለይ እዚህ ዋሽንግተን፣ ቨርጂኒያ፣ ሜሪላንድ የለንም። አሁን ሲያትል ዋሽንግተን ትልቅ አዳራሽ አላቸው። አሁን ሜሪላንድ ውስጥ አብዛኛው ከስፓኒሾቹ ይበልጥ የሀበሻዎቹ ልጆች ናቸው ትምህርት ያቋረጡ፣ ድሮፕ አውት የሚል ነገር እና ይሄ መሰራት ያለበት ነው። አምራይት አሁን የምትሞክረው ነገር አለ። ወጣቶቹን አንድ ላይ እንትን አድርጎ እዚህ አካባቢ በዚህ ሀገር ሲስተም ለኮንግረስም ለተለያዩ ነገሮች ራን እንዲያደርጉ የምትሰራው ነገር አለ እና ያን ብናግዝ ነው ይበልጥ እንትን የሚሆነው በዚህ ሀገር ሲስተም ወጣቶቹ ልጆቹ በዚህ ሲስተም ሊገቡበት የሚችሉት እንትን ኢንከሬጅ ማድረግ ያለብን ይመስለኛል። አሁን እስር ቤት ብዙ ወጣቶች አሉ። ያን እንትን ማድረግ ያለብን ይመስለኛል።
እንደው ትክክል ነው። ብዙ ጊዜ በተለይ እዚህ አካባቢያችን አሁን ብዙ የኢትዮጵያውያን ማዕከል ወይም ኮሚኒቲ ሴንተሮች አሉ፣ ግን አንድም ኢትዮጵያውያን በጋራ በነጻ የራሳቸው የሆነ አዳራሽ ኖሯቸው አያውቅም። ግን ብዙ ኢትዮጵያውያን እዚህ ዋሽንግተን አካባቢ አሉ። ሲያትል ቅድም እንዳልከው እንዲያውም እኔ አንድ ሁለት ፕሮግራም አቅርበናል። በዛ ላይ እዛ ሄጄ በኳሱ ምክንያት ተገናኝተናል። ባንክ ያላቸው የህብረተሰብ ክፍሎች አሉ እዚህ ዋሽንግተን አካባቢ። ይሄ ሁሉ በየጊዜው ሲነሳ አንድም የማዕከል ኃላፊ ወይም ደግሞ እንዲህ በጎ አድራጎት የሚሰሩ ሰዎችም የአሁኑ እቅዴ የኢትዮጵያውያን መሰባሰቢያ አዳራሽ ለመስራት ወይም ለማሰራት ነው ብሎ የተነሳ ወይም የጀመረ የለምና ይሄ እንደውም ጥሩ ማስታወሻ ነው። አንድ ነገር ሊደረግ ይገባል። ሁሉ ጊዜ ተከራይተን ሰርግ ቢደረግ ሀዘን ቢደረግ ቤተ እምነቶቹ የራሳቸው አላቸው፣ በቂም ቢሆን ባይሆንም ግን ከእምነቱ ወጣ ብሎ ማንኛውም ሰው ቢያዝንም ቢደሰትም የሚሰባሰብበት አንድ አዳራሽ አለመኖሩ በጣም የሚያሳዝን ብቻ አይደለም የሚያሳፍርም ነው ከቁጥሩ አንጻር።
ልክ ነው። ባለፈው በጣም የሚያሳዝን ነገር ያየሁት አዲሱ፣ ኮሪያኖች የእኛ የራሳችን እንደሌለን ስላወቁ የእኛን አሮጊቶች ሽማግሌዎች እየሰበሰቡ በእኛ ፎቶ በእነሱ ፎቶ እየነገዱ ፈንድ ያገኛሉ ከመንግስት። ምክንያቱም እኛ የተደራጀ ነገር ስለሌለን። እኔ እውነቴን ነው የምለው፣ በዚህ አጋጣሚ ሻለቃ አይነት ሰዎችን ማመስገን የሚፈልግ ሰው፣ እንደነሱ አይነት ሰዎችን በርቱ የሚል ማለት የሚፈልግ ሰው በምን ልርዳችሁ ቢል ቮለንቲር ቢያደርግ ይህንን ነገር ይህንን ሀሳብ ከፍ ሊያደርግ ይችላል።
እሺ፣ ስለጀመርነው ነው ይህን እንጂ ያ ሌላ ጉዳይ ነው። በጣም ነው የማመሰግነው። ብርሃኑ ልትናገር?
አዎ፣ እንደው ሚዲያው ፎከስ ማድረግ ያለበት የፖለቲካ ድርጅቶቹም የሃይማኖት መሪዎቹ ወደዚህ ጉዳይ ነው። ሁላችንም ወደ አንድ እንትን ሊያመጣን የሚችል ነገር ላይ ስራ ቢሰራ ችግራችን ትንሽ ያቅለዋል ብዬ አምናለሁ።
ሻለቃ ወይም ብርሃኑ በላይነህ፣ በነገራችን ላይ የልጅነት መጠሪያ ነበረህ እንደ ሻለቃ?
አባቡ
ነው።
ወንድሜ ነው ያወጣልኝ።
ወንድምህ አባቡ ሲል ሲጠራ ሰምቻለሁ። ድንቅ ነው። ብርሃኑ በላይነህ ሻለቃ፣ እንዲሁም ሀምራዊት ተስፋ፣ በአድማጮቼ ስም በጣም አመሰግናቸዋለሁ። ሀምራዊት አንቺና ጓደኞችሽ የምትመሰገኑ ናችሁ። በእርግጥ ቀጥሉ፣ ሌላውም እንዲሁ መተባበር ባለበት እንዲተባበር ጥሪ እናስተላልፋለን። እግዜር ይስጥልኝ ስለ ጊዜያችሁ።
Kurkur kalamu ባመጥቶ ሰላም አግኝቶ ማንም የለም የሚኖር ከቶ ጠባቂዋ አለ ከላይ
አድማጮች አሁን የንጉስ ያክሊሉ መስኮት
ሊከፈት ነው።
ንጉሴ አባይ ምንሻ ከከሰላይ ጀምረው እንደገባ
ባለፈው 15 ቀን ቆንዝላ ላይ አቆም ሲያበቃ
ሙስናና ጉቦኛነት
በቤተ ምኩራብ መንሻነት ብሎ
በእምነት ቤቱ ዙሪያ ያደባባይ ምስጢር ሆነውን አውግቶን ነበር።
ያውም የራሱን በቤተ ክነቱ ጋዜጣ ዋቢ አድርጎ
ዛሬ ግን ወደ አባይ ዘገባው ተመልሷል።
ወደ ዛሬው የንጉሴ መሰናዶን እንዝለቅ።
እንዲህ አይነት ንጉስ የንጉስ ቂናጣ ዋ በመዘውር ሰገነት አወጣ። አሁን ከዚህ በላይ ምን ጥበብ ሊመጣ ተብሎ ተገጥሞ ነበር። ልክ የዛሬ 124 አመት አዲስ አበባ በ1879 ዓመተ ምህረት ተመስርታ በ7 አመቷ ውሃ ስታገኝ ውሃው ከታች ወደ ላይ እየፈሰሰ ነው ሲባል በወቅቱ እንዴት ውሃ ከስር ወደ ላይ ሊፈስ ይችላል የሚል ጥያቄ በህዝቡ ዘንድ ተነስቶ ነበር። አድማጮች እንደምታስታውሱት በተከታታይ ያቀረብነው ባለ ነው በዚህ የአባይ ውሃ ዝግጅታችን አስራደ የተባሉ የፕሮግራማችን ተከታታይና ተሳታፊ አባይ እንደሌሎቹ ወንዞች ወደ ታች እኮ ሳይሆን ወደ ላይ ነው የሚፈሰው የሚል ከበድ ያለ ጥያቄ አንስተው ነበር። በርግጥ እንዴት ነው አባይ ብቻ ከስር ወደ ላይ ሊፈስ የሚችለው? አንተ የምለው የማከብረው ወዳጅን አቶ ተቻሳ ጅሩ ይሄን ጥያቄ አንስቼለት ነበር። እስቲ ለዚህ የሚሰጠን መልስ ምን ይሆን?
ውሃ ጠበብ ያለ መያዣ ውስጥ ከሆነ ግራና ቀኝ በግርግዳው ላይ በካፒላሪ በስስ አይነት ሁኔታ ወደ ላይ የሚነሳበት ሁኔታ አለ። ውሃ ለምሳሌ እርጥበት ኖሮ እርጥበት ካለበት ቦታ በአፈር ላይ በንሽ መልክ ጥቁር አፈር ላይ 1 ሜትር ከ15 1 ሜትር ከ50 እንደዚህ ወደ ላይ በእሸት መልክ የመውጣት ነገር አለ። በፍሰት መልክ እንደዚህ ትንሽ ጭን ያለ የመውጣት በጥቅሉ ግን በጣም ወደ ላይ ይወጣል የሚባለው ነገር ዝቅተኛ ቦታ ያለውን እንደ ምንጭ ተቆጥሮ እንደ ተአምራዊም ነገር እንዲባል የተባለ ነው እንጂ ይሄ እንትን አይደለም። አሁን ግን አባይ ወደ ላይ አይወጣም በኔ ግንዛቤ። እንግዲህ ሌሎች የሚሉት ይኖራል፣ እኛም ራሳችን ለመገንዘብ ይሄን ሐሳብ እንትን እንላለን። አባይ ወደ ላይ ይፈሳል ለተባለው ፎቶግራፉ ላይ ስናየው ወደ ላይ ነው የሚፈሰው። ካርታውን ስናይ የአባይን ውሃ ኢትዮጵያ ከምድር ወገብ 3 ዲግሪ ርቃ ግብጽ እሳ ላይ ያለች እስከሚደርስ ድረስ በካርታው ላይ ወደ ላይ የሚፈስ ነው ፎቶግራፉ። ነገር ግን ትክክለኛው መሆን ያለበት የአባይ ምንጭ ጣና ከሆነ የአባይ ምንጭ የቪክቶሪያ የነጩ የቪክቶሪያ ሐይቅ ከሆነ ይሄ የተሰራው ካርታ መሰቀል የሚኖርበት ተዘቅዝቆ ነው። ሰሜኑን ደቡብ፣ ደቡቡን ደግሞ ሰሜን ሲደረግ የአባይን ተፋሰስ ካርታ ብቻዋን ቆርጠን ብናይ እነኚህ ሐይቆች ላይ ነው የሚሆኑት። ምክንያቱም መነሻቸው የጣና ግልገል አባይ የሚነሳበት የጮቄ ተራራ ያለበት ከፍተኛ ቦታ ነው። ከዛ በኋላ እየወረደ እየወረደ በመሬት ስበት ነው የሚሄደው። ስለዚህ በምንም መልኩ ይሄ መሆን አይችልም። እኔ እንግዲህ ለዓለም አቀፍ ስብሰባ ሳቀርብ የተፋሰሷን ካርታ ብቻ ገልብጬ አቅርብ ያለው ይሄ ካርታው ተገልብጦ መሰራት አለበት።
ለመሆኑ የባለሙያው የደቻ ሳጅሩ ጥናት ምን ይመስላል? ዓለም አቀፍ ተሞክሮስ እንዴት ነው? ከደቻ ሳጅሩ ጋራ በውሃ ዙሪያ በተለይ በሰፊው ነው የተወያየነው። እንደው ሌላ ጊዜ ብንመለስበት ይሻላል። የዛሬውን በዚህ አበቃው። በሚቀጥለው 15 ቀን እንገናኝ። ደህና ሁኑ።
ንጉሴን ብዙዎች ላሳተፈ የአባይ ጉዳይ ዝግጅቱን አመሰግናለን። አዲሱ ብዙዎች ስለ ታሪክም ስለ አባይም እንዲጽፉ አነሳስቷልና እንዲህ ያለው ቅንብር ቦታ የሚሰጠው ነው። አድማጮቻችን በሌሎች ዝግጅቶቻችን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ
እንደቀለላችሁ በመጻፍም በመደወልም ተሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። የአሜሪካ ድምፅ ራዲዮ በየቀኑ በ19ና በ25 ሜትር ባንዶች የሚያስተማውን ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት በሚጀምረው መደበኛ ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
ፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን። ሰላም፣
ደህና ደሩ።